ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክብራን አድማጮች እንደምን አመሻችሁ። እዚህን ሳቱላችሁም ሰላምታችንን ተቀብላችሁ ለሰላምታችን ማጸፌታውን እንደምትመልሱ እኔ ባለሙሉ ተስፋ ነኝ። እግዚአብሔር ይባርካችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን አብረን የምንመለከተው ተከታታዩን የአንደኛ ሳሙኤል መጽሐፍ ጥናታችንን ከምዕራፍ 16 ቁጥር 6 እስከ ምዕራፍ 18 ቁጥር 20 ያለውን ይሆናል። በእውነት እግዚአብሔር አምላካችን ክብርና ምስጋና ይገባዋል። ይህንን ድንቅ ነገር እግዚአብሔር አምላካችን ቤታችን ሆነን እንድንማር ሁኔታዎችን ስላመቻቸልን እግዚአብሔርን እጅግ አድርገን እናመሰግናለን። ሳንወጣና ሳንወርድ ሳለፋ ቤት ድረስ ቃሉን ልኮ በራዲዮናችን አማካኝነት እግዚአብሔር ይናገረናል። ክብር ለታላቁና ለገናናው ስሙ ይሁን። እስቲ እንዲህን በለው እግዚአብሔር።
የእግዚአብሔር ስም ብሩክ ይሁን፣ ከምድር ዳርቻ ይመስገን ይመስገን ይመስገን። የእግዚአብሔር ስም ብሩክ ይሁን፣ ከምድር ዳርቻ ይመስገን ይመስገን ይመስገን። ልቤ ጽኑ ነው በጌታ ልቤ ጽኑ ነው በኢየሱስ ስሙን ልወድ። ለነፍሴ ተስፋ ዋርሱ ነው መነሻ መድረሻዬም ነው የሚያስፈራኝ ማን። የእግዚአብሔር ስም ብሩክ ይሁን፣ ከምድር ዳርቻ ይመስገን ይመስገን ይመስገን። የእግዚአብሔር ስም ብሩክ ይሁን፣ ከምድር ዳርቻ ይመስገን ይመስገን ይመስገን። በወገኖቼ መካከል ስሙ እዘምራለሁ አከብረዋለሁ። ለችግረኛው ይራራል ምስኪኑንም ያስበዋል አለው ይለዋል። የእግዚአብሔር ስም ብሩክ ይሁን፣ ከምድር ዳርቻ ይመስገን ይመስገን ይመስገን። የእግዚአብሔር ስም ብሩክ ይሁን፣ ከምድር ዳርቻ ይመስገን ይመስገን ይመስገን። በመከራ ረዳቴ ነው የማይተወኝ በድካሜ ኢየሱስ ሰላሜ። ማረፌ ምንትሻ እንደኔ በፍቅሩ ጥላ መጠለል ጌታን ተቀበል። የእግዚአብሔር ስም ብሩክ ይሁን፣ ከምድር ዳርቻ ይመስገን ይመስገን ይመስገን። የእግዚአብሔር ስም ብሩክ ይሁን፣ ከምድር ዳርቻ ይመስገን ይመስገን ይመስገን።
አድማጮች ዝግጅታችንን የምትከታተሉትን ሁሉ እግዚአብሔር ይባርካችሁ እያልን ወደ ጸሎቱ እናመራለን። እግዚአብሔር አባታችንና አምላካችን ሆይ ያንዳንዷን ቀንና ያንዳንዷን ደቂቃ እንዲሁም ያንዳንዷን ሰከንድ ካንተ እይታ ሳታርቀን ጠብቀህ ለዚህች አዲስ ዕለት ደግሞ ስላበቃህን እጅግ አድርገን እናመሰግናለን። ያለፉትን አመታት በደሎቻችንን ጌታ ሆይ አትቁጠራቸው። ድካማችንን እግዚአብሔር ሆይ አትመልከት። አቤቱ አባታችን ሆይ ሁለንተናችንን ታድስ ዘንድ በዚህች ሰዓት መንፈሳችንን አዘጋጅተን በፊትን ቀርባለንና እግዚአብሔር ሆይ መንፈስ ቅዱስ ደግሞ እንደሚያስፈልግ አድርጎ ላንተ በመልካም ሁኔታ እንዲቀርጸንና እንዲያበጃጀን እንለምናሃለን። አቤቱ አምላካችን ሆይ በዚህ ጊዜ ደግሞ ጌታ ሆይ ከወገኖቻችን ከቤተሰቦቻችን ከጎረቤቶቻችን ጋር በመሆን
አንድ ላይ ጌታዬ ሆይ አንተን እናከብራለን እናመሰግናለን። እግዚአብሔር አምላካችን ሆይ ከኛ የሚፈለገው እግዚአብሔር ሆይ ላንተ መገዛት ነው፣ ላንተ መታዘዝ ነው። ይህንን ደግሞ እግዚአብሔር ሆይ አንተ ካረዳህን ስጋችን እሺ አይልም። ለሰው ልጅ አዲስን ልብና አዲስን መንፈስ የምትሰጥ አንተ ብቻ ነህ። ሐኪሙም ዶክተሩም ጌታ መንፈስ ቅዱስ ሆይ አንተ ብቻ ነህ። ስለዚህም ደግሞ ራሳችንን በዚህች ሰዓት ላንተ እንሰጣለን። ጌታ ሆይ እባክህ አንተ እንደፈቀድከውና እንደፈለግከው እግዚአብሔር ሆይ ትገዛንና ትመራን ዘንድ ነው ራሳችንን በፊትህ እንጥላለን። አቤቱ መድኃኒታችን ሆይ ባለንበት ስፍራ፣ በምንሰራበት መስሪያ ቤት፣ በምንወጣበትና በምንገባበት ስፍራ ሁሉ በዘመናችን ጌታዬ አንተን ማስከበር እንድንችል እርዳን። ልባችን ተሳስቶ እግዚአብሔር አምላካችን ሆይ አንተን ክዶ አንተ ያልፈቀድከውን ነገር እንዳያደርግ እንደ ሳኦል ደግሞ አታላይናም ቢተኛ አከይተኛም ሆነን እንዳንገኝ ጠብቀን። እግዚአብሔር ሆይ አንተ የምትወደውን ነገር ደግሞ ማድረግ እንድንችል ምርጥ ልጆች አድርገን እንድታበጃጀን አሁንም ደግመን ደጋግመን በፊትህ እንጸልያለን። የሚኖረንን ጊዜ ባርክልን። እግዚአብሔር አባታችን ሆይ ዘወትር ጸሎታችንን ስለምትሰማና ስለሰማህልንም እጅግ አድርገን እናመሰግናለን። በወደድከውና ባጸደቅከው በቀኝህም ባስቀመጥከው በአንድ ልጅ በመድኃኒታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ከምዕራፍ 15 የተመለከትነው የሳኦልን አመጽና የሳሙኤልን ተክሳጽ እንዲሁም ያጋግን ጉዳይ አለፍ ብለን ደግሞ በመጨረሻ ላይ ከምዕራፍ 16 የተመለከትነው የዳዊትን መቀባት ነበር። እንግዲህ በሚኖረን ጊዜ እግዚአብሔር ያንዳንዳችን እንደሚባርከን ተስፋ ያደረግን አሁን እስቲ መጽሐፍ ቅዱሶቻችሁን ወጣ ወጣ አድርጋችሁ አንደኛ ሳሙኤል ምዕራፍ 16 ቁጥር 6 እና 7ን ተመልከቱ። አንደኛ ሳሙኤል ምዕራፍ 16 ቁጥር 6 እና 7ን ተመልከቱ። እንዲህም ሆነ በመጡ ጊዜ ወደ ኤልያብ ተመልክቶ በእውነት እግዚአብሔር የሚቀባው በፊቱ ነው አለ። እግዚአብሔር ግን ሳሙኤልን ፊቱን የቁመቱንም ዘለክታ አቲ ሰው እንዲያይ እግዚአብሔር አያይምና ናኩት ሰው ፊቱን ያያል አለው። በጌታ የተወደዳችሁ አድማጮቼ በእነዚህ ቁጥሮች ውስጥ እጅግ መልካም የሆነውን የመጽሐፍ ቅዱስ መመሪያን እንመለከታለን። በምዕራፍ 15 ሳሙኤል ለሳኦል ሲናገር በእውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? ኖ መታዘዝ ከመስዋዕት ማዳመጥም ያውራ በግስብ ከማቅረብ ይበልጣል ይላል። እኔም ሆንኩና አንተ ወዳጆቼ የጌታ የኢየሱስ ክርስቶስ ልጆች መሆናችንን በፍቅራችን በማሳየት መግለጽ አለብን። ይህ ማለት በምስክርነታችን ጊዜ በቃላችን የምናረጋግጠው ብቻ ሳይሆን በመታዘዛችን ወይም ባለመታዘዛችን የምንገልጸው ተግባር ነው። የክርስትና ሕይወት እውነትን በመተግበር እንጂ በማስመሰል የምንጓዝበት መንገድ አይደለም። እግዚአብሔር ወደኛ ሲመለከት ወገኖቼ የሚያየው የውስጣችንን ነገር ነው። እርሱ የውስጥ ተመልካች ነው። ዘወትርም የውስጥን ማንነት ነው የሚፈትሸው። ሳሙኤል ወደ እሴይ ልጅ ሲመለከት ሰውነቱ ጥሩ ሆኖ የተገነባ ቆንጆ ወጣት ሆኖ ባየው ጊዜ ይህ እግዚአብሔር በእስራኤል ላይ ሁለተኛ ንጉሥ ይሆን ዘንድ የመረጠው ነው ብሎ አሰበ። ልብ በሉ፣ እግዚአብሔር ግን እንዲህ አለው፣ የውጪን ሰውነት እንድትመለከት እኔ አልፈቅድም፣ ሰውንም በውጫዊ ማንነቱ እንድትፈርድ አልፈቅድም፣ ንጉሥን ምን የመርጥ ዘንድ ታውልኝ ነበር ያለው። ሰዎች ወዳጆቼ ምንም ክርስቲያን ቢሆኑ ባላቸው ነገር በትምህርታቸው በውበታቸው በሀብታቸው ብዛት ወይም ባላቸው ሥልጣን ልንመርጣቸው አንችልም። እግዚአብሔር በእነዚህ ሁኔታዎች ላይ ተመስርቶ ሰዎችን ከቶ መርጦ አያውቅም። ለሳሙኤልም የነገረው ትኩረቱን በሚታይ ነገር ላይ እንዳያደርግ ነው። እግዚአብሔር የሚመለከተው የልብን ነገር ነው። እሴይም ከልጆቹ ሰባቱን በሳሙኤል ፊት አሳለፋቸው። ሳሙኤልም እሴይን እግዚአብሔር እነዚህን አልመረጠም አለው። ሳሙኤልም እሴይን የቀረ ሌላ ልጅ አለህን አለው። እርሱም ታናሹ ገና ቀርቷል ነው በጎችን ይጠብቃል አለ። ሳሙኤልም እሴይን እርሱ እስኪመጣ ድረስ አንረፍቅምና ልካስ መጣዋለው ይላል። ከቁጥር 10 እስከ 11 ያለውን ስፍራ ይመለከቷል። የዳዊት አባት ራሱ ዳዊትን ከሰባቱ ልጆቹ ጋር እንኳን ለምርጫ አላቆሙም አልመረጠውም። በወቅቱ ዳዊት ልጁ ነበር። እድሜውም ሲገመት 16 ዓመት ቢሆነው ነው። በዚህ ላይ እረኛ ነው፣ ውሎም ከበግ ጋር ነው። እሴይ ከሰባቱ ልጆች መካከል አንዱ እንደሚመረጥ ቢያውቅም ዳዊትን ፈጽሞ አስቦት አያውቅም። መስዋዕት በማቅረቢያ ወቅት እንኳን በወንድሞቹ መካከል እንዲቆም አልመረጠውም። ሳሙኤልም ዳዊት ገና በግ እየጠበቀ በሜዳ ላይ እንዳለ በሰማ ጊዜ እሴይን ያስፈላጊ ጉዳይ ነው፣ የተላኩበትን ሥራም ሳልፈጽም ልቀመጥና ምግብ ልበላ አልወድም፣ ስለዚህ ላክና በአስቸኳይ አስጠራው አለው። ቁጥር 12ን እንመልከት። ልኮም አስመጣው። እርሱም ቀይ ዓይኑም የተዋበ መልኩም ያማረ ነበረ፣ እግዚአብሔርም ይህ ነውና ተነስተ ቅባው አለ ይላል። ልብ በሉ፣ ዳዊት ውብና ቀይ ዓይኑም ያማረ ሰው ነበረ። ነገር ግን እግዚአብሔር የወደደው ስለ ውበቱ አልነበረም። እግዚአብሔር ልቡን ያውቀው ነበርና የእርሱ ምርጫ አደረገው። ዳዊትም አስቀድሞ በእግዚአብሔር እግር ስር ወድቆ ነበር። ይህም እስከ መጨረሻ የማይጠፋ እምነቱን ያሳያል። ዳዊት እግዚአብሔርን ይወዳል፣ ከእርሱም ጋር ለመሄድ መርጧል። ከእግዚአብሔርም ጋር ያለውን ኅብረት ወዶታል፣ እግዚአብሔርም ደግሞ ወዶታል። ዳዊት ወዳጆቼ የእግዚአብሔርን ልብ ያሳረፈ ሰው ነበር። ቁጥር 13ን ተመልከቱ። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔር መንፈስ ከዚያን ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነስቶ ወደ አርማቴም ሄደ ይላል። ሳሙኤል ንጉሥ ዳዊትን ቀባው፣ የእግዚአብሔር መንፈስ በላዩ ላይ ወረደ። በዚህም ወቅት የጌታ መንፈስ ከሳኦል ተለየ። አንደኛ ሳሙኤል ምዕራፍ 16 ከቁጥር 14 እስከ 16 ያለውን ተመልከቱ። የእግዚአብሔር መንፈስ ከሳኦል ራቀ፣ ክፉም መንፈስ ከእግዚአብሔር ዘንድ አሰቃየው። የሳኦልም ባሪያዎች ነው ክፉ መንፈስ ከእግዚአብሔር ዘንድ ያሰቃያል፣ በገና መልካም አድርጎ የሚመታ ሰው ይሹ ዘንድ ጌታችን በፊቱ የሚቆሙትን ባሪያዎቹን ይዘዝ፣ ከእግዚአብሔርም ዘንድ ክፉ መንፈስ በሆነብህ ጊዜ በእጁ ሲመታ አንተ ደህና ትሆናለህ አሉት። ሳኦል ወዳጆቼ ሙሉ በሙሉ በሰይጣን ቁጥጥር ስር እንደዋለ አምናለሁ። ለዚህ የአእምሮ በሽታውም ባሪያዎቹ ሙዚቃ መስማቱ መልካም እንደሆነ መከሩት። ይህንንም የሙዚቃ መሳሪያ መጫወት የሚችል ሰው ተፈለገ። ዳዊትም ጥሩ የሙዚቃ መሳሪያ ተጫዋች ሆኖ ተገኘ። ከቁጥር 17 እስከ 23 ያለውን ብትመለከቱ የታሪኩን ሂደት በቀጣይነት መመልከት ትችላላችሁ። ዳዊት በብዙ መልኩ ያልታወቀ ሰው ነበር። ወደ ቤተ መንግሥትም መጣ። እግዚአብሔር ለተለየ ተግባር ሰውን ሲፈልግ የሚመለከተው ወደ ውስጠኛው ማንነቱ፣ ወደ ልቡ ነው። ወዳጆቼ ይህንን አትሳቱ። ሳውል ከአሁን በኋላ በእግዚአብሔር የተረሳ ሰው ነው። ዳዊት ደግሞ ወደዚህ ሰው መጥቶ በገና እየተጫወተ ነው። እስራኤል አዲስ ንጉሥ እንዳላት ማንም ሰው አላወቅም። እንግዲህ በጌታ የተወደዳችሁ አድማጮች የአንደኛ ሳሙኤል ምዕራፍ 16 ጥናታችን በዚሁ ላይ ያበቃና አሁን ደግሞ የምዕራፍ 17ን ትምህርት ቀጥለን እንመለከታለን። ከዚህ በመቀጠል አብረንን የምናጠናው ክፍል አንደኛ ሳሙኤል ምዕራፍ 17 እና 18ን ይሆናል። በእነዚህ ምዕራፎች ውስጥ እግዚአብሔር ዳዊትን ምን ያህል ሲያለማምደው እንደነበረ እንመለከታለን። ምዕራፍ 17 በመጽሐፍ ቅዱስ ውስጥ በጣም የታወቀ ምዕራፍ ነው። ከሰው አእምሮ በላይ የሆነውን የዳዊትንና የጎልያድን ታሪክ የምንመለከተው በዚሁ ምዕራፍ ውስጥ ነው። ዳዊት ልጅ ሆኖ ይታይ እንጂ የእግዚአብሔር ልብ የነበረው ሰው ነው። ከዚህ ግዙፍ ሰው ጋር ለመታገል ፈቃደኛ አልነበረም። ምክንያቱም ቢሸነፍ ሕዝቡ ይዋረዳል ብሎ አስቦ ነበር። ነገር ግን ጎልያድ የአምላክን ሠራዊት ማዋረድ በጀመረ ጊዜ በእግዚአብሔር ላይ ያለውን እምነት እንዲህ በማለት ገለጸ። አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሠራዊት ጌታ በእግዚአብሔር ስም እመጣብሃለሁ ይላል። አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ወደፊት እንመለከታለን። ዳዊት የግዙፉን ጎልያድን አንገት ስለ መሰየፉ የሚያወሳውን ክፍል ከቁጥር 1 እና 2 እስቲ እናንብብ። አንደኛ ሳሙኤል ምዕራፍ 17 ቁጥር 1 እና 2ን ተመልከቱ። ፍልስጤማውያንም ጭፍሮቻቸውን በይሁዳ ባለው በሰኮት አከማቹ። በሰኮትና በአዜቃ መካከል በኤፍስ ደሚም ሰፈሩ። ሳኦልና የእስራኤል ሰዎች ተከማቹ። በኤላ ሸለቆም ሰፈሩ። ከፍልስጤማውያንም ጋር ሊዋጉ ተሰለፉ ይላል። እስራኤላውያን እንደገና የዘላለም ጠላቶቻቸው ከሆኑት ጋር ጦርነትን ገጠሙ። ፍልስጤማውያንም ቁጥር 3ን ተመልከቱ፣ በአንድ ወገን በተራራ ላይ ቆመው ነበር፣ እስራኤልም በሌላ ወገን በተራራ ላይ ቆመው ነበር፣ በመካከላቸውም ሸለቆ ነበር የሚልን ቃል እናገኛለን። እነዚህ ሁለት ተቃራኒ ጦሮች በተጠንቀቅ ቆመዋል። ውጊያውን ለመጀመር ቢፈልጉም ወደ ፍልሚያው ግን አልገቡም። ፍልስጤማውያንም የእስራኤልን ምድር ወረው ነበር። እስቲ ቁጥር 4ና 5ን ደግሞ እንመልከት። ከፍልስጤማውያንም ሰፈር የጌሶ ጎልያድ ቁመቱም 6 ክንድ ከስንዝር የሆነ ዋነኛ ጀግና መጣ። በራሱም የናስ ቁር ደፍቶ ነበር፣ ጥሩርም ለብሶ ነበር። የጥሩሩም ሚዛን 5000 ሰቅል ናስ ነበረ ይላል። እንግዲህ ተመልከቱ፣ የጎልያድ ርዝማኔ ከሦስት ሜትር በላይ ነው። ሲያዩት የሚያስፈራ ረጅምና ወፍራም ነው። ወታደሮቹም የተፈራሩበትን ጦርነት በጎልያድና ከእስራኤል ወገን በሚመረጠው ሰው እጅ ሊያደርጉት ወሰኑ። ምዕራፍ 17 ቁጥር 7ና 8ን ተመልከቱ። ከዚህ ክፍል እንደምንረዳው በየቀኑ ጎልያድ የእስራኤልን ሰራዊት የሚገጥም አንድ ሰው ይልክ ዘንድ ይጎተጉትና ያነሳሳ ነበር። ይህም ሁኔታ 40 ቀን ወሰደበት። ነገር ግን ማንም ይገጥመው ዘንድ አልደፈረም። ዳዊትም በሰራዊቱ ውስጥ የሚያገለግሉትን ወንድሞቹን ሊጎበኝ ምግብ ይዞ ወደ ጦር ግንባር መጣ። ዳዊት በወቅቱ አልታጠቅም። ከጎልያድም ጋር ሊያደርግ ያሰበውን ፍልሚያ ማንም አልደገፈለትም። ወንድሞቹም ወደ ቤቱ ሊሸኙት ሞከሩ። ነገር ግን ዳዊት አልሄድም። ሳኦልም ዳዊት ጎልያድን ሊገጥም እንደወጣ በሰማ ጊዜ የራሱን የጦር ልብስ ሰጠው። ሆኖም ዳዊት ልጅ ስለነበረ ልብሱ አልበቃውም። ስለዚህ እንዲህ አለ፣ ገና አልፈተንኩትምና ይህን የጦር ልብስ ለብሼ መሄድ አልችልም። ስለዚህ ይቅርብኝ፣ ከዚህ በፊት ዋጋበት በነበረው መሳሪያ ዋጋለሁ ሲል መለሰለት። ወገኖቼ ከዚህ ምን እንማር ይሆን? እግዚአብሔር ወንጭፍ ወርዋሪ ሆናችሁ ጠርቷችሁ እንደሆነ ወንጭፋችሁን ወርውሩ፣ ሰይፍ ካልተሸከምን በማለት አታጉረምርሙ፣ ምክንያቱም አይሆንላችሁምና። እግዚአብሔር ሰባኪ አድርጎ ጠርቷችሁ እንደሆነ ስበኩ፣ እግዚአብሔር ዘማሪ አድርጎ ጠርቷችሁም እንደሆነ ዘምሩ። እግዚአብሔር ታደርጉለት ዘንድ በጠራችሁ ነገር ላይ ብቻ ተሰማሩ። አንዳንድ ሰዎች እግዚአብሔር ድንጋይ በወንጭፍ እንዲወረውሩ ሲጠራቸው ሰይፍ ካልተሸከምን ብለው ችግር ይፈጥራሉ። እስቲ ቁጥር 40ን ተመልከቱ። በትሩንም በእጁ ወሰደ፣ ከወንዝም 5 ድብልብል ድንጋዮችን መረጠ። በረኛ ኮረጆውን በኪሱ ከተታቸው፣ ወንጭፍም በእጁ ነበረ፣ ወደ ፍልስጤማዊውም ቀረበ ይላል። አንዳንድ ሰዎች ዳዊት 5 ድብልብል ድንጋዮችን የመረጠው በአንዱ ቢስት በሁለተኛው፣ በሁለተኛው ቢስት በሚቀጥለው እያለ ለመጠባበቂያ ነው ይላሉ። ወገኖቼ ዳዊት ስታለው ብሎ አይደለም እንደዚያ ያደረገው። ታዲያ ለምን 5 ድንጋዮችን መረጠ ትሉኝ ይሆናል። ለምን 5 ድንጋይ እንደመረጠ መልሱን የምታገኙት በሁለተኛ ሳሙኤል ምዕራፍ 21 ቁጥር 22 ውስጥ ነው። በሁለተኛ ሳሙኤል ምዕራፍ 21 ቁጥር 22 ውስጥ መልሱን እናገኛለን። እነዚያም 4ቱ በጌት ውስጥ ከራፋይም የተወለዱ ነበሩ፣ በዳዊትም እጅ በባሪያዎቹም እጅ ወደቁ ይላል። ጎልያድ 4 ልጆች ነበሩ። ዳዊት አባታቸውን ጎልያድን ሲገለው እነርሱ እንደሚወጡ እርግጠኛ ነበር። ለዚህ ነበር ዳዊት 5 ድንጋዮች ያስፈለጉት። ከቁጥር 45 እስከ 47 ያለውን ደግሞ አለፍ ብዬ ላንብብላችሁ። ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጅ ያሳልፎ ይሰጣል፣ እመታህማለሁ፣ ራስህንም ካንተ አነሳዋለሁ። የፍልስጤማውያንንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ እሰጣለሁ። ይሄውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ የምጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ነው። ሰልፉ ለእግዚአብሔር ነውና እናንተንም በእጃችን አሳልፎ ይሰጣል ይላል። ቀሪውን ታሪክ በሙሉ ሁላችሁም ታውቃላችሁ። እግዚአብሔር ለዳዊት ድልን ሰጠው፣ ጎልያድንም ገደለው። ጦርነቱ የእግዚአብሔር ነበር። ግዙፍና ኃያሉ ጦረኛም በዳዊት እጅ ወደቀ፣ ጎልያድ ማለት ነው። ጦርነቱ የእግዚአብሔር መሆኑን ተረድቶ ዳዊት በእምነት ወጣ። በዚህ ዓለም ላይ በወቅቱ የነበረውን የጦር መሳሪያ ግን ሊጠቀም አልፈቀደም። እግዚአብሔር አስቀድሞ ባስተማረውና ባለማመደው መሳሪያ ተጠቀመ። ዛሬ ወገኖቼ አማኞች ልንማር የሚገባ ነገር ቢኖር መሳሪያችን እግዚአብሔር ሲሆን ይህንንም በእምነት ልንጠቀምበት እንደሚገባ ነው። ከአንደኛ ሳሙኤል ምዕራፍ 18 ከቁጥር 1 እንዲህ የሚልን ቃል እናነባለን። በዚህ ክፍል የምናገኘው ዮናታንና ዳዊት በመካከላቸው ቃል ኪዳን ማድረጋቸውን ነው። ጻፍ ጻፍ አርጉ። ዮናታንና ዳዊት በመካከላቸው ቃል ኪዳን አደረጉ ይላል። ቁጥር 1 እንመልከት። ዳዊትም ለሳኦል መናገሩን በፈጸመ ጊዜ የዮናታን ነፍስ በዳዊት ነፍስ ታሰረች፣ ዮናታንም እንደ ነፍሱ ወደደው የሚለውን ደግሞ አስቀድሜ እንደነገርኳችሁ ከቁጥር 1 ላይ እናገኛለን። ዳዊት ከሳኦል ጋር ተነጋገረ። ሳኦል ከጦርነቱ በኋላ ዳዊትን ጠራው፣ ምክንያቱም ላደረገው ነገር ዕውቅናን ሊሰጠው ፈለገ። ኋላ ላይ ግን ሳኦል ለዳዊት በሰጠው ብዙ ዕውቅና ሳያዝን አልቀረም። ዳዊትና ሳኦል ሲነጋገሩ ዮናታን ያዳምጥ ነበር። የዮናታን ነፍስ በዳዊት ነፍስ ታሰረች የሚል ቃል ቅድም ተመልክተናል። የእነዚህ ሰዎች ግንኙነትና መዋደድ ደግሞ እጅግ የሚያስደንቅ ነበር። ሁለት ተቃራኒ ጾታዎች ተዋደዱ ብንባል ብዙ አንደነቅም። ሁለት ሌሎች ሰዎች ደግሞ እርስ በርስ ጓደኝነት በመመስረት አብረው ቢዝናኑና የጋራ የሆነ አስተሳሰብ ቢኖራቸው ብዙም አያስገርምም፣ ምክንያቱም በብዙ ቦታ የተለመደ ነውና። የእነዚህ የዮናታንና የዳዊት ፍቅር ግን ፍጹም ነበር። በዚህ ላይ ዮናታን በጣም አስተዋይ ሰው እንደሆነ እንረዳለን። ዳዊትን ስለ ብርታቱና በእግዚአብሔር ላይ ስላለው እምነት ወደደው። ቁጥር 2 ደግሞ እንዲህ ይነበባል። በዚያም ቀን ሳኦል ወሰደው፣ ወደ አባቱም ቤት ይመልሰው ዘንድ አልተወውም ይላል። እንግዲህ ተመልከቱ፣ ዳዊት አሁን በሕዝብ ዘንድ ታዋቂና ተጠቃሽ ሆኗል። ከዚህም በኋላ በሕይወቱ ዘመን ሁሉ ይህንን ክብር አላጣም። ዮናታንም እንደ ነፍሱ ስለ ወደደው ከዳዊት ጋር ቃል ኪዳን አደረገ የሚለውን ቃል ደግሞ ከቁጥር 3 ላይ እናነባለን። እነዚህ ሰዎች ወዳጆቼ ያደረጉት ቃል ኪዳን እርስ በርስ እንዲያያዙ አደረጋቸው። ይህንን የሚመስል ጓደኝነት ለማግኘት በዛሬው ጊዜ ወዳጆቼ እጅግ በጣም አስቸጋሪ ነው። ብዙ ጊዜ ክርስቲያኖች አንዱ ለሌላው ጓደኝነትን ይፈጥራል፣ ግን እስከ ምን ድረስ ነው ዘላቂነቱ? ቁጥር 4 ዮናታንም የለበሰውን ካባው ልቆ እርሱንና ልብሱን ሰይፉንም ቀስቱንም መታጠቂያውንም ለዳዊት ሸለመው ይላል። ዳዊት እረኛ ሆኖ ነው ሕይወቱን ያሳለፈው። ስለዚህ በሕዝብ ፊት ለብሶት የሚቆመው ልብስ አልነበረውም። ዮናታንም ካለው የክብር ልብስ ውስጥ ለዳዊት ሰጠው። ይህም ትልቅ ቸርነት ነበር። እንግዲህ ጓደኝነታቸውን ተመልከቱ፣ አንዱ ለሌላው ምን እንደሚያደርግ። ልክ ዛሬ በቤተ ክርስቲያን ውስጥ በዓለማዊ ስፍራ በውጪው እንደሚደረጉሉ የጌታ ልጆችም ጓደኝነት እላይ ላዩን ብቻ ነው፣ ፍቅር አይታይበትም። ወገኖቼ እግዚአብሔር ከእንዲህ አይነት የለበጣ ፍቅር ይጠብቀን። በቁጥር 5 መሠረት ዳዊት በሕዝቡና በሳኦል አገልጋዮች ፊት ተቀባይነትን አገኘ። ታላቅም ሰው ሆነ። እግዚአብሔር የውስጥ ሰው እርሱነቱን ተመልክቶ መልካም እንደሆነ አረጋግጦለታል። ሕዝቡም ውጫዊ ማንነቱን በማየት ረኩበት። ስለዚህ ዳዊት በውስጡም በውጭውም መልካም ሰው ነበር። ለእግዚአብሔርም ንጹሕ ልብ ነበረው። በሕዝቡም ዘንድ የተወደደ ሆነ። አለፍ ብላችሁ እንዲሁ ታሪኩን ደግሞ ከቁጥር 6 እስከ 9 ያለውን ብትመለከቱ ቀጣዩን ሂደት ታገኛላችሁ። ሳኦል የእስራኤል ሴቶች የዘፈኑትን አዲሱን ዘፈን አልወደደውም። ይህንን ከቁጥር 6 እስከ 9 ባለው ስፍራ ላይ ታገኛላችሁ። ህዝቡም ለዳዊት በሰጠው ዝናና ክብር የተነሳ በዳዊት ላይ መቅናት ጀመረ። ከዚህም የተነሳ ዳዊትን ሊያስወግደው መፈለግ ጀመረ። ዳዊት በህዝቡ ዘንድ መወደድ ስለጀመረ ሳኦል እንደ ቀድሞ ሁሉ በወዳጅነት ስሜት ፈጽሞ ሊያየው አልወደደም። ቁጥር 10ን እንመልከት። በነጋውም ሳኦልን ክፉ መንፈስ ከእግዚአብሔር ዘንድ ያዘው፣ በቤቱም ውስጥ ትንቢት ተናገረ። ዳዊትም በየቀኑ ያደርግ እንደነበረ በእጁ በገና ይመታ ነበር፣ ሳኦልም ጦሩን በእጁ ይዞ ነበር ይላል። ይህ መቼም ድራማ ወይም ደግሞ ቲያትር ይመስላል። ዳዊት በገና ሲመታ ሳኦል በእጁ ጦር ጨብጦ ነበር። ዳዊት ምናልባት ሳኦል የሚያስበውን ሳይገምት አልቀረም። ስለዚህም ዳዊት በገናውን እየተጫወተ ይጠብቀው በነበረበት ወቅት ድንገት ጦሩን ሰብቆ ወረወረበት። ሂደቱን ከቁጥር 11 እስከ 12 ባለው ላይ እናገኛለን። ሳኦልም ዳዊትን ከግንቡ ጋር አጣብቄ እመታዋለሁ ብሎ ጦሩን ወረወረ። ዳዊትም ሁለት ጊዜ ከፊቱ ዞር አለ። እግዚአብሔርም ከርሱ ጋር ስለነበረ ከሳኦልም ስለተለየ ሳኦል ዳዊትን ፈራው ይላል። ሳኦል ዳዊት ላንዴና ለመጨረሻ ጊዜ ሊያስወግደው ፈልጎ ነበር። ዳዊትም ከተወረወረበት ጦር ካመለጠ በኋላ ሸሸ። በተቻለው መጠንም አካባቢውን ለቆ ጠፋ። ሳኦልም እጅግ ብልህ እንደሆነ አይቶ ፈራው። ነገር ግን በፊታቸው ይወጣና ይገባ ስለነበረ እስራኤልና ይሁዳ ሁሉ ዳዊትን ወደዱ የሚልን ቃል ደግሞ ከቁጥር 15 እስከ 16 ባለው ስፍራ ላይ እናገኛለን። ዳዊት የሳኦልን ሴት ልጅ ሜልኮልን አገባ። ዳዊት አሁን በመንግስት ዘንድ ተቀባይነትን ያገኘ ሰው ነው። ሳኦል በዳዊት ላይ ያዘጋጀው ወጥመዳስ ደናቂ ነበር። በመጨረሻም ጥሩ ዘዴ እንደሚሆን ወስኖ ነበር። ከፍልስጤማውያን ጋር ከተዋጋልኝና ድል ካደረክልኝ ሴት ልጄን ሜሮብን እድርልሃለሁ በማለት በፍልስጤማውያን ሊያስገድለው ፈለገ። ነገር ግን ቃሉን ሳይጠብቅና እምነቱን በማፍረስ ሜሮብን ለሌላ ወንድ ዳራት። አሁን የምናየው ትንሿን ሴት ልጁን ለዳዊት ሊድርለት መፈለጉን ነው። ለምን ይሆን ይህንን ያደረገው? ምናልባት ሳኦል ዳዊትን በዝምድና አስሮ በቤቱ ሊያኖረውና በወደደም ሰዓት እንዲያገኘው ፈልጎ ይሆናል። ዳዊት ሜልኮልን የወደዳት አይመስለኝም። ወዳጆቼ ይህንን አስተውሉ። ብዙ ጊዜ ዳዊት ብዙ ጋብቻዎችን ስለፈጸመ እንኮንነው ይሆናል። ነገር ግን ይህ ሰው በመጀመሪያ የጋብቻው ጊዜ መጥፎ አጋጣሚን በዚህች ሜልኮል አጋጥሞት ይሆናል። የሳኦልም ልጅ ሜልኮል ዳዊትን ወደደች፣ ይህም ለሳኦል ደረሰለት፣ ነገሩም ደስ አሰኘው የሚለውን በቁጥር 20 ላይ እናነባለን። እዚህ ላይ ሜልኮል ዳዊትን ወደደች ይላል። ነገር ግን ይህ መውደድ በትዳር ውስጥ የሚፈጥር ፍቅር ሳይሆን ትዳርን ለመመስረት ብቻ የተፈጸመ መውደድ ነበር። በመጀመሪያ ለዝናውና በሕዝብ ፊት ስላለው ክብር ወደደችው። እየቆየች ስትመጣ ግን ፍቅሯ እየጠፋ በተለይ ለእግዚአብሔር በሚሰጠው ክብር የተነሳ እየናቀችው መጣች። እንግዲህ አድማጮቻችን የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። የአንደኛ ሳሙኤል ምዕራፍ 18 ጥናታችንም በዚሁ ላይ ያበቃል። እግዚአብሔር ይባርካችሁ፣ ቀሪውንም ዘመናችንን ሁሉ እግዚአብሔር ይባርክልን እያልን ተናደሩ በማለት እንሰናበታችኋለን።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።